የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ለአዲስ ዓመት አዲስ እቅድ፣ አዲስ ተስፋ፣ አዲስ ቀመር የምንነድፍበት ዕለት ላይ ነን ዛሬ። 2010ን አሰናብተን 2011ን ልንቀበል ከ48 ሰዓታት ያነሰ ጊዜ ነው የቀረን። ንጉሥ ያፊሉ የአገር ቤቱን ስሜት ያመጣልናል። እዚህ በውጭ ዓለም ደግሞ ኢትዮጵያውያን ባሉበት አገር የአገራቸውን ስሜት በማምጣት እንቁጣጣሽ ይባባላሉ። ሞትና ሕይወት፣ መኖርና አለመኖር፣ ደስታና ሐዘን ያለ የነበረና የሚኖር የተፈጥሮ ሂደት አይደል? እናም ዛሬ በአንድ በኩል ከመቃብር በላይ የሚውል ታሪክ ሰርተዋል የተባለላቸው አንድ ታላቅ ኢትዮጵያዊ ከዚህ ዓለም በሞት ተለይተዋልና ታሪካቸውን በመዘከር እናከብራቸዋለን። ሞትና ሕይወት፣ ደስታና ሐዘን ብለን የለም? መልካም የጋብቻ ሕይወት ያሳለፉ የተባለላቸውን የወርቅ ኢዮቤልዩ ያከበሩ የረጅም ጊዜ ጥንዶችን ሕይወትም ገጠመኛቸውን እንመለከታለን። ከወዲሁ መልካም ምሽት ተመኝተናል። ይልቁንም እንኳን ለአዲሱ ዘመን ሉቃስ አደረሳችሁ በማለት የዛሬ እሁድ ጳግሜን 4/2010 የራዲዮ መጽሔት ፕሮግራምን ይዘን ቀርበናል። አብራችሁን ቆዩ። አብረንን ቆይ ስንል ታዲያ በደረቁ አይደለም፣ ከማወራረጃው ጋር ነው። ያም ምርጥ ምርጥ ሙዚቃ፣ ያውም የእንቁጣጣሽ ማለት ነው። ዜናው ይቀድማል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። የአርበኞች ግንቦት ሰባት ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ አዲሱን የለውጥ ሂደት ይቃወማሉ ላሏቸው ወገኖች የይቅርታና የፍቅር ጥሪ አቀረቡ። ለውጡ ኢትዮጵያን እውነተኛ ዲሞክራሲያዊት ሀገር ከማድረግ ወዲህ እንደማይቆምም አስገንዝበዋል። የንቅናቄው ዋና ጸሐፊ አቶ አንዳርጋቸው ጽጌም ትግሉ ገና መጀመሩ ነው ብለዋል። የግንቦት ሰባት መሪዎች አዲስ አበባ ሲገቡ ዛሬ ደማቅ አቀባበል ተደርጎላቸዋል። የዚህ ዜና ዝርዝር አጫጭር ዜናዎችን ካሰማኋችሁ በኋላ ይቀርባል። ጠቅላይ ሚኒስትር አብይ አህመድ እያስመዘገቡ ናቸው ያለችውን ለውጥ እንደምታደንቅ የገለጸችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ የእውቅና ሽልማት አበረከተችላቸው። ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ያደረጉት እንቅስቃሴ ከፍተኛ ውጤት ማስመዝገቡን ቤተ ክርስቲያኒቱ ገልጻለች። እስክንድር ፍሬው በሥነ ሥርዓቱ ላይ ተገኝቷል። አጭር ዘገባ ይኖረዋል።
ምስጋና እየቀረበላቸው እውቅና እየተሰጣቸው ቀጥለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተበረከተውም የዚያ ተከታይ ነው። በአጭር ጊዜ ውስጥ ከፍተኛ ለውጥ አስመዝግበዋል አለቻቸው ጠቅላይ ሚኒስትር ዶክተር አብይ አህመድ የእውቅና ሽልማት አበርክታለች ቤተ ክርስቲያኗ። በሥነ ሥርዓቱ ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ አቡነ ማትያስ በጠቅላይ ሚኒስትሩ አመራር ለውጤት በቁ ያሏቸውን ጉዳዮች ጠቃቅሰዋል። ለሁለት ተከፍሎ የቆየውን ሲኖዶስ ወደ አንድነት እንዲመጣ ማድረጋቸው፣ ኢትዮጵያዊነትን ማዕከል ያደረገ አስተሳሰብ ማራመዳቸውና ሌሎችም በፓትርያርኩ የተጠቀሱ ናቸው። የተበታተነውን በማሰባሰብ፣ የጠፋውን በማፈላለግ፣ የተራራቀውን በማቀራረብ፣ የተጣላውን በማስታረቅ የሚሰሩት ስራ በእጅጉ የሚደነቅ ነው ብለዋል ፓትርያርኩ። ጠቅላይ ሚኒስትሩ በዚሁ ሥነ ሥርዓት አዲሱን ዓመትና የቅድሚያ ተግባሮቻቸውን በተመለከተ ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ ሰጥተዋል። ነገ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ደቡብ ሱዳን ውስጥ ዛሬ አይሮፕላን ወድቆ የ19 ሰው ሕይወት አልፏል። አይሮፕላኑ ከዋና ከተማይቱ ጁባ ወደ ይሮል ከተማ ለመብረር ሲነሳ 12 ሰዎች ተሳፍረው እንደነበር ተገልጿል። የአደጋው መንስኤና ቀሪዎቹ ሰዎች ስለሚገኙበት ሁኔታ የወጣ ዝርዝር ማብራሪያ የለም። አንድ ጣሊያናዊ የግብረ ሰናይ ድርጅት ሰራተኛ ግን ወደ ጁባ ተመልሰው በተረጋጋ ሁኔታ ላይ እንደሚገኙ ተነግሯል። ከትራምፕ አስተዳደር ከፍተኛ ሹማምንት አንዱ ናቸው በተባሉ ሰው ኒውዮርክ ታይምስ ጋዜጣ ላይ ሰሞኑን ከወጣ ጽሑፍ ጋር በተያያዘ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ዛሬ በሰጡት መግለጫ እኛ ባለስልጣን ስራቸውን በፈቃዳቸው መልቀቅ የተከበረ ተግባር መፈጸም አለባቸው ሲሉ ጥሪ አሰምተዋል። ሰሜን ኮሪያ ዛሬ ባካሄደችው ወታደራዊ ሰልፍ ላይ እንደ ቀድሞ ኒውክሌር የጦር መሳሪያ አለማውጣቷ ታላቅ አዎንታዊ እርምጃ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አድናቆታቸውን ገልጸዋል። ሊቀመንበር ኪም አመሰግናለሁ ብለዋል ትራምፕ ዛሬ በትዊተር ባሰራጩት መልእክት። አፍጋኒስታን ውስጥ ታሊባን አድርሽዋለው ባለው ጥቃት አንድ የወረዳ ፖሊስ አዛዥን ጨምሮ በአስሮች የሚቆጠሩ ሰዎችን መግደሉን ገለጸ። ከተገደሉት 10ሩ የጸጥታ ጥበቃ ሰራተኞች ናቸው ተብሏል። የአርበኞች ግንቦት 7 ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ አዲሱን የለውጥ ሂደት ይቃወማሉ ላሏቸው ወገኖች የይቅርታና የፍቅር ጥሪ አቀርበዋል። የንቅናቄው ዋና ጻፊ አቶ አንደርጋቸው ጽጌም ትግሉ ገና መጀመሩ ነው ብለዋል። ዛሬ አዲስ አበባ ላይ በተደረገላቸው ደማቅ አቀባበል ላይ መለስካቸው አማሃዛው ተገኝቶ ነበር። ዝርዝር ዘገባ ይዟል።
የአርበኞች ግንቦት 7 አመራር አባላት ዛሬ ጠዋት ጀምሮ ከተለያዩ አገሮች ወደ አዲስ አበባ ሲገቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ አንስቶ አዲስ አበባ ስታዲየም ድረስ በእጅጉ የደመቀ አቀባበል ተደርጎላቸዋል። በተለይም አዲስ አበባ ስታዲየም በደረሱ ጊዜ የነበረው አቀባበል የተለየ ግርማ ነበረው። ስታዲየሙ በመላ በቀድሞ የኢትዮጵያ ሰንደቅ ዓላማ አጊጧል። የሚዘመረው ይኸው ነበረ። የአዲስ አበባ ምክትል ከንቲባ የአቶ ታከለ ኩማ የእንኳን ደህና መጣችሁ መልእክትም የተለየ ድባብ ነበረው።
ሄሎ አዲስ አበባ! ሄሎ እናት ሀገራችን ኢትዮጵያ!
የአርበኞች ግንቦት 7 ሊቀመንበር የፕሮፌሰር ብርሃኑ ንግግር ከመጀመሪያው አንስቶ እጅግ ለረጅም ደቂቃዎች በጭብጨባና በዘፈን ይቋረጥ ነበር። ፕሮፌሰር ብርሃኑ ከሀገር የወጡበትንም ዛሬም እዚህ ተመልሰው ለምን እንደመጡ ነበር መጀመሪያ የገለጡት።
ሳንፈልግ ተገፍተን ከምንወዳት ሀገራችን የወጣ ነው። በሀገር ውስጥም በዱር በገደሉ የተንከራተት ነው። ለሌላ ሳይሆን በሀገራችን ውስጥ ሙሉ ነፃነትና መብት ያለን ዜጎች ሆነን መኖር ስለምንፈልግ ብቻ ነው። ይህ ዓላማችንና እምነታችን ከበፊት ጀምሮ ስንል እንደነበረውና በተለይ በምርጫ 97 ወቅት በግልጽ እንደታየው የአብዛኛው ኢትዮጵያዊ ምኞትና ፍላጎት እንደሆነ ዛሬ በማያሻማ ሁኔታ ግልጽ ሆኗል። ከአመለካከት ግልጽነት አልፎም በተግባር በብዙ መስኮች በተደረጉ መራራ ትግሎች ነው ዛሬ በመጠኑም ቢሆን የነጻነት አየር መተንፈስ የምንችልበት። እንደዚህ በግላጭ ስለ ሀገራችን ሁኔታ በሰላም ለመነጋገርና ለመወያየት እንዲሁም የሀገራችንን የወደፊት ዕጣ ፈንታ በጋራ መክረን በሕዝብ ፍላጎት ላይ የተመሰረተ የፖለቲካ ስርዓት ለመመስረት በጋራ የምንጀምረው።
የንቅናቄው ሊቀመንበር ቀጥለው በክብር ያስታወሱት የዛሬውን የደስታና የምስጋና ቀን እውን አድርገውታል ያሏቸውን የሞቱትን፣ የቆሰሉትን፣ የተጋዙትን በማስታወስ ነበረ። በመጨረሻም
ይህን የሕዝብ ስቃይና መከራ አይተው በሀገሪቱ ላይ የተደረገው ቅጥ ያጣ ዘረፋና ምዝበራ አስመሯቸው የሕዝቡን ትግል ትክክለኛነት ተገንዝበው በኢህአዴግ ውስጥ ሆነው ቢቀደሙ ሊደርስባቸው የሚችለውን መከራ ተገንዝበውና ይህንንም በድፍረት ተጋፍጠው ሀገሪቱ ከገደል አፋፍ ላይ በቆመችበት ወቅት በራሳቸው ድርጅት ውስጥ ከፍተኛ ትግል ላደረጉ በኢህአዴግ ውስጥ ለሚገኙ የለውጥ ኃይሎች ይህንን የመከራ ጊዜ በማሳጠርና ሀገሪቱን ከከፍተኛ አደጋ ለመታደግ ብሎም በአጠቃላይ በሀገሪቱ ውስጥ ያለውን እጅግ የተናቆረ የፖለቲካ ድባብ በመቀየር የእርቅና በጋራ ሀገር የማዳን መንፈስ ይዘው በመምጣታቸው ከፍተኛ ምስጋናችን ይድረሳቸው።
ፕሮፌሰር ብርሃኑ እንዳስገነዘቡት አርበኞች ግንቦት 7 ለሰላማዊ ትግል ከቶ የገባው ዴሞክራሲን በኢትዮጵያ ለመትከል የሚደረገውን አስቸጋሪ ትግል ለማገዝ እንጂ ቂም ለማወራረድ አይደለም። በተጀመረው የለውጥ ሂደት እንጎዳለን በሚል በጥላቻን ለሚያዋቸው ወገኖችም እንደማይጠሯቸውም ነግረዋቸዋል። አርበኞች ግንቦት 7 ለነዚህ ወገኖች የሚያቀርበውም ጥሪ ከጥላቻና ከቂም የራቀ ነው ብለዋል።
የሰራችሁት በደል ጠባሳ ሳይደርቅም እኛ ለእናንተ ያለን መልእክት የሰላምና የፍቅር ወገናዊ ጥሪ ከቂም በቀል ርቀን ስላለፈው ይቅር ተባብለን ይህችን መከራዋ በእጅጉ የበዛ ሀገራችንን እንደምንወድ ዜጎቿ ተጋግዘን ከመከራዋ እናውጣል። ከውርደቷ እንታደጋት። ሁላችንም በእኩልነትና በነጻነት የዜግነት መብታችን ተከብሮ አንድነታችን ተጠናክሮ አንገታችንን ቀና አድርገን አጭበርበረንና ፈርቀን ሳይሆን ደክመን በጉልበታችንና በጭንቅላታችን ሰርተን ከብረን ሀገራችንን የምናስከብርበት ፍራት እንፍጠር ነው ምንላችሁ። ማጣት እየገፋው በየውጭ ሀገሩ በወርደት የሚኖረውን ደሃ ወገናችንን መስራት እየቻሉ የሚሰሩት አጥተው በጣም ደክመው እየሰሩም የሚያገኙት ገቢ ከኑሮ ውድነቱ ጋር አልመጣጠም ብሏቸው በድህነት የሚኖሩ አያሌ ዜጎቻችንን ከዚህ ውርደት የውርደት ህይወት ተጋግዘን እናውጣቸው ነው ወገናዊ ጥሪያችን። ይህን የወገን ጥሪ አለይ ብላችሁ የድሮ አመለካከታችሁን እንዳያዛችሁ የቀረባችሁን የማይገባ ጥቅም በማጣታችሁ እየተብሰለሰላችሁ መቀጠል ከፈለጋችሁ ይህ የዜግነት መብታችሁ እንደሆነ እንቀበላለን። እኔ ካልበላሁት ጥሬ ልበትነው እንዳለችው እንስሳ እኛ ያልገዛናት ሀገር ትበታተን ከሚል እኩይ አካሄድ ግን ራሳችሁን ልታቅሙ ጊዜው ግድላችሁ። የዚህ አይነት አካሄድ ለሀገርም ለእናንተም አይበጅምና በፍጹም በፍጹም ግልጽ ሊሆንላችሁ የሚገባው ይህ ለውጥ ሀገራችንን እውነተኛ ዴሞክራሲያዊት ሀገር ከማድረግ ውጪ ሌላ ምንም መቆሚያ እንደሌለው ነው። በፍጹም እኛ ኢትዮጵያውያን ከአሁን በኋላ በምንም አይነት አምባገነናዊ ያገዛዝ ስርዓት ስር አንኖርም። በቃ
ቀደም ብለው በጣም አጭር መልእክት ያስተላለፉት የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ደግሞ ረዥሙ ትግል ገና መጀመሩ ነው ይላሉ።
ስቃያችሁ ስቃዬ፣ መከራችሁ መከራዬ ሆኖ ከዚህ መከራ በጋራ እንድንወጣ ማንኛውንም አይነት መስዋዕትነት ለመክፈል ድፍረት የሰጠኝ የእናንተ ፍቅር ነው። አሁንም ትግላችን ተጀመረ እንጂ አላለቀም። ትግላችን የሚያልቀው በመቶ ሺዎች በሚሊዮኖች የሚቀጠሩ እንደናንተ አይነት ወጣቶች ተደላድለው መኖር የሚችሉበት ያለምንም ስቃይ ነጻነትን አግኝተው ስራ አጥነትን አጥፍተን በየበረሃው ሞትን አቁመን በየባህሩ መስመጥን አቁመን መላው የኢትዮጵያ ወጣቶች በአገራቸው ምድር ሰርተው መኖር አግብተው ልጅ ወልደው የልጅ ልጅ የሚያዩበትን ሁኔታ መፍጠር ስንችል ብቻ ነው ትግላችን የሚያቆመው።
የአርበኞች ግንቦት ሰባት ሊቀመንበር ያደረጉት ረዘም ያለ ንግግር ንቅናቄው አገር ውስጥ ሲገባ የተጀመረውን የለውጥ ሂደት እንዴት እንደሚያየውና በአጭርና በረዥም ጊዜ ምን መደረግ እንዳለበት አቅጣጫ ያሳዩበት ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን ለዘገባው። እስከ ምሽቱ 4 ሰዓት ከኛ ጋር ቆዩ። ለመጽሔት ወደ አዲሱ ልመልሳችሁ።
የ2010 ዓመተ ምህረት የመጨረሻው የራዲዮ መጽሔት ዝግጅት የዛሬ ጳጉሜን 4 2010 ፕሮግራም ጀምሯል። 2011 ሊሆን መስከረም ጠባ ልንል ቅድም እንዳልኩት ሰዓታት ናቸው የቀሩን። አንዳንዴም በዋልድባ ሲባል ሰምታችሁ የለ? የተለመደው ቀርቶ ያልተለመደ ሲያጋጥም ነው። በፕሮግራማችን መግቢያ ለየዝግጅቶቹ ማስተዋወቂያ የሚሆኑ ቅምሻዎች ዛሬ አልቀረቡም። የሳምንቱ ምርጥ ግጥምም ለዛሬ ተዘሏል። ምን ያ ብቻ ባልደረባዬን አሉላን ሳሊዝ ማስተናገድ ራሱ ከጀመርኩም ዛሬ ሁለተኛ ጊዜ ነውና ይሄም አዲስ ነገር ነው። ይሄ ነው የአንዳንዴም በዋልድባ የተባህልን ያስታወሰኝ። ይሁና ረንኳን አደረሳቸው ጎበዝ። ባይሆን ከንጉሴ አክሊሉ ጋር ልጀምረውና እንቁጣጣሽ እንባባል። ንጉሴ መስመር ላይ ይመስለኛል። ንጉሴ ትሰማኛለህ? እንዴት ነህ?
እየሰማሁ ነው። አዲሱ እንደምን አለህ? እንዴት ደህና ነህ ሆይ?
ብቸኝነቴን እንደው ብታስቀርልኝ ብዬ ነው።
አዎ ትክክል ነህ ትክክል ነህ። አሉላን እንደዚያው ሰላም በልልኝ እግረ መንገድህን። ለአዲሱ ዘመን በሰላም እንኳን አደረሰና አዲሱ
እንኳን አብሮ አደረሰና አንድ ሙዚቃ የንቁጣጣሽ ልጋብዝህና ትንሽ እንጫወት ስለ አዲስ አመት አይሻልም?
ደስ ይለኛል።
ንጉሴ እንዴት ነው? አባዬ ሆይ አልመጡብህም አንተ ጋር?
እንዴው አንሳንሶ ብክላለታቸው አይቀርም አዲስ።
ይሄ የድሮ ባህል ግን አሁን አባዬ ሆይ ያሉ በየቤቱ መዞር ዛሬ ቀረኩ አለ ለመሆኑ?
አንሳንሶ እንደው እንደዚህ ሴቶች ይልቅ ባለፈው ሐሙስ ለታ ጠቅላይ ሚኒስትሩ ሲናገሩ አባዬ ሆይ ቀረ አንጀሮቼ ቁሙ በተራ ይቀሰብሬ ቤትስክ ሰራ አብሮን መስራት ነው እየተጋገዘ እንጂ ሌላው ሲሰራ ሌላው ተመልካች መሆን የለበትም ብለው ሲናገሩ ነበር ባለፈው ሐሙስ ማታ።
እንዴት ነው አካባቢ አንተስ ከቤተሰብህ ጋር ከወዳጅ ዘመድ ጥሩ እያከበራችሁ ነው?
በጣም ጥሩ እያከበርን ነው። እዚህ ደግሞ እንደምታየው ያው ዛሬ ግንቦት ሰባቶች ይገባሉ ተብሎ እንደው አዲስ አበባ ከተማው በባንዲራው በልዩ ባነሮች እንደ በጣም ሞቅ ደመቅ ያለ እንደ ምስቅልቅል ያለ ህይወት ውስጥ አዲስ አበባ ያለችው ንገሰነ ወዲያ ተረጋጋ ይሆናል ብለን ነው የምናስበው።
ወደ ዛሬ ቅንብርህ ልግባ እንግዲህ ንጉሴ እንደው እንኳን አደረሰ ለመባባል ነው። መልካም በዓል ላንተም ለወይዘሮ ሳባ ለሙሽራው ለምንልክም ሁሌም ደግሞ ያንተን ዘገባ አቀነባብራ ለምትልክልን ለወይዘሮ ሳሮንና ለልጅ ሳምን እንዲሁም ለተቀረ ቤተሰብ ሁሉ መልካም አዲስ አመት ብያለሁ ንጉሴ።
መልካም በዓል ለአንተም ለንጉሱም ለመላው አድማጮቻችን ሁሉ።
መልካም ንጉሱም እየሰማህ ነው እያቀነባበረ ሁላችንም መልካም በዓል ብለናል።
መስኮቴ ሲከፈት የጎመን ምንቸት ውጣ የገንፎ ምንቸት ግባ የሚለውን ማስታወሻዬን ጠረጴዛ ላይ አኑሬ ነው። ስለዚህ ዛሬ በዚህ በአዲሱ አመት ላይ ትንሽ እንጫወታለን። በነገራችን ላይ ቀደም ብዬ ባለፈው ሳምንት የጀመርኩት ዘመናዊ ትምህርት በኢትዮጵያ ዝክረተ ማለም የተሰኘው ዝግጅቴ እንዳለ ነው ከዶክተር አግደው ረዴ ጋር ያረኩት ማለት ነው። በዚህ በበዓሉ ምክንያት ለዛሬ እሱ ፕሮግራም አይኖረንም። ለሚቀጥለው ጊዜ እንደማቀርብ ያው ቃሌ የተጠበቀ ነው። የኢትዮጵያ ዘመን አቆጣጠር ባለቤት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘመኑን በአራቱ ወንጌላውያን ሰይማ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እየተባለ ነው የሚጠራው። እያንዳንዱ ወንጌላዊ የራሱ የሆነ ምስጢር አለው። በነገው ዕለት የምናገባድደው ዘመነ ማርቆስ በአንበሳ ይመሰላል። ለመሆኑ መጪው ዘመነ ሉቃስ በምንድን ነው የሚመሰለው? ከሉቃስ ምን እናተርፋለን? ምን ተስፋስ እናገኛለን? አባ አስራት ደስታ ከማህበረ ቅዱሳን።
ሉቃስ በላህም ይመሰላል።
ላህም ማለት ያው
ላም ወይም በሬ ነው። ሉቃስ ወንጌሉን በጻፈበት ወቅት በተለየ ሁኔታ የጌታን ልደት አምልቶ አስፍቶ ነው የጻፈ። ጌታ በበረት ውስጥ እንደተወለደ፣ አህያና ላም እስትንፋሳቸውን እንደገበሩለት፣ እረኞችም ከሚጠብቋቸው በጎች ጋር ሆነው ላሞች ጋር ሆነው ኮከቡን አይተው የመላእክቱን ብስራት እነሆ በዳዊት ሀገር እርሱ ክርስቶስ የሆነ የዓለም ቤዛ ተወልዶላችኋል የሚለውን ዜና ሰምተው መላእክት ሲዘምሩ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰው በጎ ፈቃድ ሆነለት እያሉ የድህነቱ ቀን መቅረቡን አዳኙ ወደ ዓለም መምጣቱን ባበሰሩቴ እነኛ እረኞች ከከብቶቻቸው ጋር ሆነው መላእክትን ዝማሬ እየተቀባበሉ እየዘመሩ እንዳመሰገኑት ወቅቱ ብርድ ወራ ስለነበ አህያና ላም ደግሞ አስተማወቀ ወስትንፋሽ አድጎላህ ይላል ቅዳሴ ማርያም ላይ። አው ያን እስትንፋሳቸውን እንደገበሩለት አምልቶ አስፍቶ ነገር ልደቱን ስለሚያስር በላህን በዛ ገደሮች በብረስክ ስለተወለደ መወለዱ በበረት መወለዱ ንጉስ ይሆን ቤተ መንግስት ሹሩልኝ ወላንሳ አንጠፉልኝ ሰረገላ ሳውልኝ መለከት ንሁልኝ ሰራዊት አሰልፉልኝ ሳይል ራሱን ዝቅ አርጎ ለአፍንጫ በከረፍታች ላይን በከፍታች በረት ውስጥ በከፍቶች ግርግም ላይ ሰማያን ያለዋል ተምድሩን ያለካስ ማይዘርጋ አምላክ ሁሉ በጁ ሁሉ በደጁ ሆነ ራሱን ዝቅ አርጎ ስለሰው ልጅ ፍቅር በዛ በበረት ውስጥ መወለዱን ስለገለጠ ሉቃስ ዘላለም ተብሏል።
ከዚህ ከወቅቱ የኢትዮጵያችን ሁኔታም ጋር የኢትዮጵያውያንን መንፈስ እንደው ሙቀት እንደለገሱት እንዳደረጉት አይነት እስትንፋስ እንደቸሩት ጥሩ ብሩህ ነገር እንደሚታይ አይነት
ለኢትዮጵያ ህዝብ ልደት ነው። አሁን እኮ የጌታ ልደት እንዳበሰረ በዚህ በዘመነ ሉቃስ ደግሞ የልደቱ ዋናው ይመስራል። ህዝብና ህዝብ ተለያይተው የነበሩ ኤርትራና የኢትዮጵያ ህዝቦች በአንድነት በዓሉን ለማክበር የተዘጋጁበት የፍቅር ሰንሰለት ከቀድሞ የበለጠ የጠበቀበት ቆልደኛ ደገኛ ሳይባባል በፍቅር በንባ በለቅሶ የተገናኘበት ወቅት በመሆኑ ደግሞ እግዚአብሔር እቺን ሀገር ጥሏት አልጣላትም ያልታወቀ በህልም ያልታሰበ ድንቅ ታምራት የታየበት ዘመን ስለሆነ
ጥሩ አጋጣሚ ነው ማለት ነው። እንግዲህ
እንዴ በሚገባ እንጂ
አመሰግናለሁ አባቴ አስራት ደስታ ገብሩ። እንግዲህ መጪው አመት አገራችን ሰላምና ፍቅር የምትሆንበት ኢትዮጵያውያን የሚደሰቱበት እንዲሆን መልካም ምኞታችንን እየገለጽን በዚሁ እንሰናበታለን።
አባባዬ ሆይ በልልኝ
ጉሴ። እንግዲህ በገባው ቃል መሰረት ባለፈው 15 ቀን የጀመረውን የዛሬ 15 ቀን ይቀጥላል። ቅድም እንዳልኩት ነው ደስታና ሀዘን ሞትና ህይወት የሰው ልጆች ጋር አብሮ የሚኖር ነው። ባለፈው ሰኞ ለማክሰኞ አጥቢያ ከዚህ ዓለም በሞት የተለዩትን ዜና አረፍታቸውን ረውለት ያቀረብነውን የአፈንጉስ ተሾመን ህይወት ልናከብር ልንዘክር ነው። ሶስት ወዳጆቻቸውን አነጋግረናል። ከስዊድን ዶክተር ባላቸው አስራትን ከዚሁ ከዩናይትድ ስቴትስ ደግሞ ዶክተር ሙልጌታ ወዳጆንና አቶ ተካልኝ ገዳሙን። ሶስታችሁንም በጣም አመሰግናለሁ። ዶክተር ባላቸው አስራት ከስዊድን በአብዛኛው እርሶ እንግዲህ በፍርድ ሚኒስቴር ውስጥ እንደሰሩ አምባሳደርም እንደሆኑ ይታወቃል። አቶ ተካልኝም እንዲሁ የባንክ ባለሙያ የፕላን ኮሚሽን ኮሚሽነር ሆነው ሰርተዋል። እዚህም ሀገር በብዙ ነገር ይታወቃሉ። በቅርቡም ከኔ ጋራ ማራቶን ኢንተርናሽናል ባንክ የሚል ለማቋቋም የጀመራችሁትን ጥረት በተመለከተ ትንሽ በጨረፍታ ለአድማጮች አሰምተናል። ዶክተር ሙልጌታ መምህር ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፈረንጆች ከወጡ በኋላ የመጀመሪያው ኢትዮጵያዊ የአካዳሚክ ፕሬዝዳንት ሆነው የሰሩ መሆኑን አውቃለሁ። በቀጥታ ወደ ዶክተር በላቸው ለሄድ እንደው የሩቁን እንግዳ እናስተናግድዬ ነው። አፈንጉስ ተሾመን እንዴት ያስታውሷቸዋል? እንዴት መታወስ አለባቸው?
አፈንጉስ ተሾመ የተማሪ ቤት ወዳጃችን ከመሆኑም ሌላ በስራም በኩል አብረን የተጠመድን ሆነን ነበር። የምንገናኝበት ቦታ ነበረ፣ በማህበራዊ ምኑሮ በሌላውም ጭምር። በችሎታው በህግ አዋቂነቱ ምንም እንከን የሚወጣለት ሰው አልነበረም። ተማሪ ቤት ሳለ ጀምሮ አስተዋይ ሰው፣ መርማሪ ሰው እና ነገርን ከነገር ጋር ደናርጎ መገናዘብና ለዳኝነት ስራ በቂ ልምድና በቂ አይነት ችሎታ ያለው ሰው ሆኖ ነበር። በስራ መስክ ከተሰማራ በኋላ ይህንን ችሎታውን በልዩ ልዩ ሁኔታ ያንጸባረቀ ነበር። አማካሪያችንም ነበር በብዙ ጊዜ።
ምን ያህል አብራችሁ ሰራችሁ ከፈንጉስ ጋር? ሰርተዋል አብረው?
ብዙ ጊዜ ሰርተናል። አዎ፣ ብዙ በልዩ ልዩ ሁኔታው ከንጉሠ ነገሥቱ ካቢኔት ውስጥ ገብተው በሚሰራበት ጊዜ ሁሉ ከእኛ ጋር አልተለየም። በስራው ምክንያት ይገናኛል። ለምሳሌ ከፍርድ ሚኒስቴር የሚሄዱለትን ጉዳዮች ንጉሠ ነገሥቱ አፄ ኃይለ ሥላሴ የሚልኩት ወደዚህ ልዩ ካቢኔ ወደ ተባለው ክፍላቸው ነበርና በዚያን ጊዜ ሁሉ ይመለከታቸው ነበረ። እና በዚህ በኩል በጣም ትልቅ ሰው ነበር።
አቶ ተካልኝ፣ እርስዎ ጋር ልምጣ እስቲ። አፈንጉስን ማጣት ለኢትዮጵያ ምንድን ነው? ምን ማለት ነው? እንዴት ያስታውሷቸዋል አፈንጉስን?
አፈንጉስ ተሾመን መጀመሪያ ያገኘሁት የተዋወቅ ነው እንደ አውሮፓ አቆጣጠር በ1952 ዓ.ም ነው። የዛሬ 66 ዘመን መሆኑ ነው የተገናኘ ነው። እኔም እሱም ዩኒቨርሲቲ ኮሌጅ ይባል በነበረው የመጀመሪያ ዓመት ተማሪዎች ሆነን ነው የተገናኘ ነው። እና መጀመሪያ ሳየው እንደው ትልቅ ሰው ሆኖ ነው የታየኝ። በእድሜ ቁመቱም ረጅም ነበር። በእድሜ ትልቅ ሰው ነገር የሚያውቅ እና ትንሽ እንዳነጋገርኩት የተረዳሁት ምንድን ነው፣ ቀደም ሲል ከማንኛችንም የበለጠ ቄስ ትምህርት ቤት የቆየ ሰው፣ ለኦርቶዶክስ ሃይማኖት፣ ጥንታዊት ኢትዮጵያ፣ ለባህላችን፣ ለሀገራችን ታሪክ በዚያን ጊዜ የበለጠ የሚያውቅ ሰው ሆኖ ነው ያገኘሁት። እንደ ታላቅ ወንድም አንድ ክፍልም ብንሆን ትምህርት በሚቀበልበት ጊዜ ጥያቄ አላችሁ ወይ ብሎ ፕሮፌሰሩ ሲጠይቅ አብዛኛውን ጊዜ እጁን አንስቶ የሚጠይቀው እሱ ነው። የበሰለ ጥያቄ እኛ እንደው ቅድም እንዲያልከው ምንድን ነው አልገባንም የሚል አይነት ጥያቄ ነው የምንጠይቀው። እሱ ግን እዚያ አልፎ በሰል ያለ ጥያቄ ጠይቃል እና በዚህ ተማሪዎች ጓደኞቹም አስተማሪዎቹም ታስታውስ ይሆናል ያኔ የነበሩት አስተማሪዎች በዩኒቨርሲቲ ኮሌጅ የጄዙዊት መነኮሳት ነበሩ። ቄሶች እንዲህ ጠና ያለ ሰው ሲመጣባቸው አይወዱም። እነሱ ሰው ማነጽ፣ አይምሮ ማነጽ ነው የሚፈልጉት። እሱን እንደ ተወዳዳሪ ነበር የሚያወጡት። እንደ ሲጠይቁን ሲል ደግሞ ከአጠያይቁ ተነስተው ነው ከመልኩ ሳይሆን ሲጠይቅ ምስል በሰል ያለ ጥያቄ ሲጠምቅ ያኔ ነው እንግዲህ የተዋወቅ ነው። የአራት ዓመት አብረን ትኖረን በኋላ ደግሞ ምንም እንኳ እሱ የሙያው ቅድም ወንድሜ በላቸው እንዳለው የሕግ ሰው ነው፣ እኔ ወደ ኢኮኖሚ ነበር ሙያዬ። በስራ ብዙ አልተገናኘንም፣ ግን በወዳጅነት ብዙ ቀጥለናል እና የእሱ በህይወት አለመኖር ኢትዮጵያ እንዴት ነው ጉዳት አለ ወይ ነው። ኢትዮጵያን መጉዳት ከጀመረ ቆይቷል። እሱ ደግሞ ስራውን ጥሎ ተገዶ ስራውን ጥሎ ወደዚህ ሀገር ሲመጣ ነው ያኔ ነው ኢትዮጵያ የተጎዳቸው። እንደ አቶ ንጉስ ተሾመ ያለ ሰው ሲሄድ የተለ ሰው አጣች ኢትዮጵያ ማለታችን የማይቀር ነገር ነው።
ዶክተር ሙሉጌታ ለእርሶስ አቶ ንጉስ እንዴት ነው የሚታወሱት? እንዴት ያስታውሷቸዋል? አብራችሁ የትና ምን ሰራችሁ? እስቲ ወደ እርስዎ ልምጣ።
ይስጥልኝ አቶ አዲሱ። አቶ ንጉስ ተሾመን እኔም ያወቅኩት ልክ አቶ ተካልኝ እንዳለው አቶ በላቸውም እንዳሉት ዩኒቨርሲቲ ኮሌጅ ተማሪ አንድ ላይ ነበርን። ከዛ ጊዜ ጀምሮ አልተለያየንም። ይልቁንም በስደቱ ጊዜ የእሱ ስደት የመጣው በፈረንጆች 1982 ነው። እኔ ደግሞ ከሱ ቀደም ብዬ 1974 ልክ ግርማጃን ወይ ከዙፋን እንደወረዱ ነው የወጣሁት እና ይኸው 38 ዓመት አንድ ቀን ሳንለያይ አብረን ነው የከረም ነው እና በሁለቱም እድሜው አይቼዋለሁ። ስራ ላይም በነበረበት ጊዜ፣ ስደት ላይም በነበረበት ጊዜ አብረን ስለነበርን በጣም ቅርብ ነበርን። እስከ መጨረሻ ቀኑ ድረስ በእውነቱ እንዳልለየው ሞክሬያለሁ። አፄ ንጉሥ ተሾመ የተወለደው ጠቅላይ ግዛት ነው፣ መንዝ አካባቢ ነው የተወለደው እና እዛ ገና በልጅነቱ ትምህርት ቤቶቹ ገና አልተስፋፉም ነበረ። ጃንሆይም ገና ከስደት መመለሳቸው ነበረ ከጣሊያን ጦርነት በኋላ እና ትምህርት ቤቱ ሁሉ በጣም ስላልተደራጀ ምነው ጣሊያኖች ዘግተውታል የነበሩትን ለሁሉም ጠቅላይ ግዛት ብዛም አልተባዛም ነበር እና በብዙ ጥረት ነው ራሱን ያስተምረሻለው። በ1935 ነው ወደ አዲስ አበባ የመጡት ከአባቱ ጋር። ያን ጊዜ አዳሪነት ለማግኘት አዳሪ ሆኖ ለመማር እንደኛ እድል አላገኘም፣ እንደኔም እንዳተበራቸው እድል አላገኘም እና በስንት ጥረት ሱዳን ኢንተርኔት ሚሽን ኤስአይኤም የሚባል አንድ የሚሰውን ድርጅት ነበር። እዛ እየሄደ አንዳንድም የብሪቲሽ ካውንስል መጽሐፍት ቤት እዛ እየጎበኘ እንዲህ እያለ ነው ትምህርቱን የጀመረው። የፈረንጅን ትምህርት እንግሊዝኛውን ትምህርት እና ሆኖም በጣም በትምህርት ንቁ ስለነበረ አንደኛውን ደረጃ እንደምንም ብሎ በዚህ ሁኔታ ጨረሰ። በኋላም ቅድስት ስላሴ ትምህርት ቤት ሊገባ ቻለ። ከቅድስት ስላሴ ወደ ኮተቤ ቀለም ኃይለ ስላሴ ሁለተኛ ደረጃ ተዛውሮ ከዛ ነው የሁለተኛ ደረጃ ፈተና ከእንግሊዝ ሀገር የሚመጣ ማትሪኩሌሽን የሚባል ነበር። እሱን ተፈትኖ ወደ ዩኒቨርሲቲ ኮሌጅ ሊገባ ቻለ።
ዶክተር በላቸው በሙያ ስለምትገናኙ ከዋፈ ንጉስ ጋራ የፍርድ ቤት ዳኛ ይልቁንም እንደው በፕሬዝዳንትነት ብቻ ሳይሆን በዳኝነት ተሰይሞ መስራት ምን ማለት ነው? ለምን ፍርድ ቤት ስራ በጣም ቁርጠኝነትን ይጠይቃል። እንደው ከአፈ ንጉስ የስራ ባህሪ ጋር አያይዘው ዳኝነት ምንድን ነው? በአንድ ጉዳይ ላይ ውሳኔ መስጠት የመሳሰለው
የኛ ሰው ከሚያስፈልጉት ነገሮች አንዱ በጣም አርጎ የሚከታተለው በትጋት የሚጠብቀው የዳኝነትን ነገር ነበረ። ዳኝነት ካለ ማንኛውም ነገር ተስተካክሎ የሚሄድ ነው የሚመስለው የኛ ሰው። ዳኝነቱን በሚመስለው አይነት ካገኘ በጣም ደስ ይለዋል። ዳኝነት የጣለት ግን በጣም አርጎ ነው የሚቆረቆረው። በአፈ ንጉስ ተሾመ ጠባይ በዳኝነቱ በጣም ጥብቅ ነው፣ በጣም አክራሪ ነው። ሀቁ የሚፈልግና ሀቁ የደረሰበት ቦታ በራሱ አስተያየት ሊሆን ይችላል ያንን እዛ ላይ የሚደርሰው በንጹህ ነው እዛ ውሳኔ ላይ የሚደርሰው እንጂ ገለል ለጥቀም በገሌ ስልጣን ምክንያት ይህንን ላብጅለት እንዲህ በሚል ከሆነ የሚያደርገው አይደለም። እና ዳኝነት ለሱ በጣም የተከበረና የተከበረ ብቻ ሳይሆን የተዋሃደው ነገር እንደሆነ አይነት ነገር ነው የሚሰማኝ።
ዶክተር ሙሉጌታ እርስዎ ጋር ልምጣ። እንደው እንደ ማጠቃለያ የቀረ ሀሳብ ካለ
እንደው አንዲት ነገር ለማከል ያህል አፈ ንጉስ ተሾመ በፍርዱ ብያኔ ብቻ ሳይሆን ለፍርድ በጠቅላላው ለፍትህ አድሚኒስትሬሽን ጁዲሻል አድሚኒስትሬሽን ለሚባለው ብዙ ለውጥ አምጥቷል እያሉ የስራ ጓደኞቹ ሲናገሩ ሰማ ነበር። ፍርድ ቤቶቹን እንዲቃኑ፣ የዳኞች ክብርና ሞገስ እንዲከበር፣ አካሄዱ ሁሉ ከአድሎት እንዲለይ፣ ዳኞቹን በአዲሱ መንፈስ ለማሰልጠን ለሚደረገው ጥረት ለምሳሌ ዩኒቨርሲቲ ውስጥ በነበርኩበት ጊዜ የሎ ስኩል ውስጥ ህግ ፋክልቲ ውስጥ አንድ የህግ ጀርናል ነበረ፣ ጀርናል ኢትዮጵያ ሎ ጀርናል የሚባል እዛ ውስጥ ቦርዱ ኤዲቶሪያል ቦርድ ውስጥ ክቡር አፈ ንጉስ ተሾመም አባል ነበር። ይህም የተደረገበት አዲስ የሚማሩት ህግ የሚማሩት ተማሪዎች ህግ በፍትህ ላይ የተሰማሩት ሰዎች ጋራ አሸጋጋሪ ድልድይ ሆኖ እንዲሰራ ነበረ። ደግሞ ይህንኑም አበርክቷል።
አስተካለኝም አንዳንድ ማጠቃለያ ሀሳብ ካለው ትድሉን ልስጥ።
እሺ፣ ይርስልኝ አዲስ አፈ ንጉስ ተሾመ ኃይለ ማርያም የግርማኔ እና የመንግስቱ ንዋይ መፈንቅለ መንግስት ሙከራ አጥፊዎቹ ምንም አንድ እንደነበሩ ከፍተኛ የመንግስት ኮሚቴ ተቋቁሞ ያኔ አፈ ንጉስ ተሾመ በግርማዊ ንጉሠ ነገሥት ካቢኔ ውስጥ የህግ ክፍል ኃላፊ ነበር። በንጉሠ ነገሥቱ ታዞ ከስርዓት ውጪ ምንም ነገር እንዳይደረግ ሄደህ ተመልክትና የሚያስፈልገውን ማድረግ ያለባቸውን አስታውሳቸው ተብሎ ይሄዳል እዚያ እና በአሁኑ ጊዜ ስም መጥራት አያስፈልግም። የዚያ ኮሚቴ ሰብሳቢ የነበሩ ከፍ ያለ ቦታ የነበራቸው ናቸው። ማን ነበሩ የገርማሜ ጓደኞች የትምህርት ቤት ጓደኞች እያሉ በጥያቄና መልስ እያዋከቡ ታስተራለህ እያሉ ያስፈራሩ በሚናገሩበት ጊዜ አፈ ንጉስ ተሾመ ተነስቶ ማስረጃ ሳይገኝ እከሌ የትምህርት ቤት ጓደኛው ነበረ እና ደግሞ የስራ ጓደኛው ነበረ እየተባለ ያለ ማስረጃ ሰውን ለማሰር መሞከር ወይም ደግሞ ማዋከብ የተገባ አይደለም፣ ይሄ ከፍርድ ስርዓት ጋራ የሚሄድ አይደለም ብሎ ሰዎቹ ትንሽ ተደናግጠው ጋብ ማለታቸውን ራሱ ነግሮኛል። ሁለተኛ ደግሞ አንተም አዲስ አትሰማትርም፣ በደርግ ጊዜ አንድ ትልቅ ስብሰባ ይደረጋል። ዳኞች ጉቦ በሉ ምን ይባለ መቼም ይወራሉ። ዳኝነት እኔ ከአሁኑ የተሻለ ቢሆንም ዳኞች መታማታቸው የማይቀር ትልቅ ስብሰባ ይጠራል። ዳኞችን ለማጋለጥ አፈንጉጭ አንድ
ፕሬዚዳንት ነበር
በዚያ ቁጭ ብሎ ሲሰማ ከፓርቲ አባሎች እየተነሱ አንድ ባንድ ዜጎች መካከላችን አለ ዳኛ ማለት ሲሆን እንዲህ ነው እያሉ ይዘልፋሉ፣ ይሳደባሉ። የተቀመጡት አብዛኞቹ ዳኞች ናቸው። እንግዲህ አፈንጉጭ ተሾመ ኃይለማርያም ሁሉ ከሰማ በኋላ ያልተጠበቀ መልስ ትኩረታችሁ ዳኞች ላይ ነው። እውነት በጉቦ ብዙ ጉድለት አለ የምትሉ ከሆነ ራሳችሁን ጓደኞች እየሄዱ በየቤቱ በየቦታው በየስፍራው እየሄዱ እያስፈራሩ ከድሃው ሕዝብ ገንዘብ የሚመነጥፉትን የሚዘርፉትን ለምን አትወቅሷቸው? ለእውነት ከተነሳችሁ በዳኞች ላይ ብቻ ለምን ተነከራችሁ ሲባል ያልተጠበቀ ነገር ስለሆነ ጊዜ ይቆማል። መንግስቱ ኃይለማርያም አልነበረም። ሄደው መንግስት የሚያማክርታ እንዲህ ያለ ጥጋበኛ ሰው ፊትም ቢሆን እኛ ዝም ብለን ነው እንጂ የሚታሰር ሰው ነበረ ሰው ይነግሩታ። ይሄ የተናገረ የተቀረጸውን ድምፅ አምጡልኝ ይላል። ሲሰማ ይህ ሰውዬ የት ቦታ ነው የቱ ላይ ነው ውሸት የተናገሩ ብሎ ያሳፍራቸዋል፣ ያስደነግጣቸዋል። ያኔ እንደ እድል ሆኖ አፈንጉስ ተሾመ ኃይለማርያም ወደ ቤቱ ተመለሰ። ነገር ግን ያለገሰ ቂም ይዞ ያጠፋው ሲል ነው ያኔ ኢትዮጵያ ሰው ጠቁሞት ሊወጣ አይችልም።
ሌሎቻችሁም ይሄን ነገር ታስታውሱ ይሆናል። ግን እንግዲህ ካለኝ ሰዓት እዚህ ላይ ለማቆም እገደዳለሁ። ስለ አፈንጉስ ተሾመ ባለፈው ረቡዕ ዜናውን ከሰራን በኋላ እንደምታውቁት ከትናንት በስቲያ አርብ ደግሞ በደብረ ገነት መድኃኔዓለም ጸሎት ተደርጓል። ወዳጆቹ ሁላችሁም ምስክርነት ሰጣችሁ። እጅግ በደመቀ ሁኔታ ተሸኝተው የቀብሩ ስነ ስርዓት ተፈጽሟል። እናንተ ደግሞ ዛሬ ጓደኛችሁን ወዳጃችሁን የኢትዮጵያን ወዳጅ ትልቁን ሰው አፈንጉስ ተሾመን አስታውሳችሁ ለሰጣችሁን አስተያየት ከልብ አመሰግናለሁ። እናንተን ያቆይልን፣ እድሜ ይስጥልን፣ እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልን እላለሁ። እኔም በበኩሌ ከሩቅ ሀገር ያለሁት መጀመሪያ ላይ እግዚአብሔር ይስጥልን።
አመሰግናለሁ።
እግዚአብሔር ይስጥልን። እንደገና ሙሉ ጌታ ነኝ።
እሺ፣ ዶክተር ሙሉ ጌታ እግዚአብሔር ይስጥልኝ። እሺ፣
እግዚአብሔር ይስጥልኝ። አዲስ አንድ ቀን ደግሞ አፈንጉስ ተሾመ ደማም ሰው እንደነበረ ጨዋታ እንደሚያውቅ አንዳንዴም ሲመሽጠው ማለፊያ ድምፅ ነበረው በዚያ ሲሸልል ሲዘፍን አንድ ቀን ደግሞ ካገኘ ወደዚያ ምን ይላለን። እግዚአብሔር ይስጥልኝ።
የምን ዝናግሽን ትዝታ ሊያመጡ ነው? እሺ አጠቃልኝ። እግዚአብሔር ይስጥልኝ። እሺ፣
ደህና ሁኑ።
ሰላም ሁኑ። አንዳንዴም በዋልድባ ብያል ነበር። አንዳንዴም ለፈገግታ ያህል ጣል ማድረግ አይከፋም ለማለት ነው። ሰሞኑን ወደ ኢትዮጵያ መግባት እንደ ስታይል እንደ ፋሽን ይባል አላቅም እንደ ማለት ሆኗል። እነ ገሌ ገቡ እኮ፣ የገሌ ፓርቲ ገባ፣ የነ ገሌ ድርጅት እኮ ገባ ወዘተረፈ ነው ወሬው ጨዋታ ሁሉ። አንድ ወጣት ከአንዲት እናት ጋር ሲጨዋወት ቆይቶ እማማ ይላቸዋል፣ ወየኔ ልጅ አዲስ ዓመት ሊገባ ነው እኮ ቢላቸው፣ በሞትኩት እሱ ደግሞ ከየት አገር ነው የሚመጣው ብለው እርፍ። ወደ መሰናዶ ልለፍ። እንዲህ ነው እንዲህ ነው ጋብቻ ተብሎ ይዘፈን የለ? ዜማው ግን ለነ ሳይጋቡ ተፋቶች አይሆንም። ምሳሌ ላልተጋቡም አርአያ ለሚሆኑ ቃል ኪዳናቸውን ጠብቀው እስከ ሕይወት ፍጻሜ ለሚጸኑ ወረት ላልዳሰሳቸው ነው። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው በትዳር የ55 ዓመት የወርቅ ኢዮቤልዩ ያከበሩትን የዶክተር ጌታቸው መካሻንና የወይዘሮ ጸገነት ዘውዴን የጋብቻ ሕይወት እንደሚከተለው አቅርቧል። በዚች ዜማ እንሸጋገር።
ዶክተር ጌታቸው መካሻ እንዲሁም ባለቤቶ ወይዘሮ ጸገነት ዘውዴ እንኳን ደስ ያላችሁ። እንደው በተዝታ መነጽር ወደ ሐልዮሽ ይያችሁ ልጓዝ ነውና በዛ ዘመን የተዳራ መሰራረት እንዴት ነበር?
በተለመደው ባገራችን ልማድ ነው በጊዜው መቼም ሞደርን ቢባልም አማላጅ ልቆ ምን ብሎ የሚፈጸም ጉዳይ ነበር። በእኛ ጉዳይ ግን እኔም ከተማሪ ቤት እንዳገር ተመልሼ ወጭ ጉዳይ ሚኒስቴር በነበርኩበት ጊዜ ነው። እሷም ደግሞ ትምህርቷን በዴንቨር ዩኒቨርሲቲ አሜሪካ ጨርሳ አዲስ አበባ በተመለሰችበት ጊዜ ነው። በዛን ጊዜ ወደ ውጭ ጉዳይ ሚኒስቴር እየመጣች ምታት ጓደኛዋ ነበረች። እዛ ስትመላለስ አየኋት እና መቼም ምንም በቤተሰብ በኩል ብንተዋወቅ እኔና እሷ አንተዋወቅም ነበር። የሚያስተዋውቀን ሰው ፈልጌ ተገናኘኋት። ከዛ ተለማመድን እና ወዲያውኑ ሁለተኛ ወር አማላጅ የሀገር ሽማግሌዎች ወደ ቤተሰቧ ልኬ ክቡር ብላቴን ጌታ ዘውዴ በላይነህ እና ባለቤታቸው ወይዘሮ ወርቅነሽ ጋር እነሱም ወዲያውኑ ስምምነታቸውን እና ምርቃታቸውን ስለ ወዲያው የሰርጋችን ዝግጅት ተጀመረ ማለት ነው።
ወይዘሮ ጸገነት
እንዳለው እሱ እህቶቹንም ባውቅ ኖሮ ተማሪ ቤት እሱን አላውቀውም ነበር በእውነቱ። ግን በኋላ በሰማሁትም ባየሁትም የሚስማማኝ ሰው መሆኑን ሳውቅ ብዙም ጊዜ አልወሰደብንም ሪሊ ተግባብተን። አይጌስ ሁለታችንም የበሰልንበት ዘመን ነበር ማለት ነው። ተስማማን፣ የሚያስፈልገው ተደረገ፣ እግዚአብሔር ፈቃዱ ሆኖ ይኸው እንግዲህ እስካሁን አብረናለን።
ምን ያህል ልጆች አፍርታችኋል?
3 ልጆች አሉን፣ አንድ ሴት 2 ወንዶች። ሴቷ አህልሽም ጌታቸው ትባላለች። ከሷ የሚቀጥለው ዶክተር መካሻ ጌታቸው ይባላል። የእሱ ታናሽ ደግሞ አሰግድ ጌታቸው ይባላል።
የልጅ ልጅ አይታችኋል ማለት ነው?
አዎ፣ እግዚአብሔር ይመስገን 7 የልጅ ልጅ ሰጥተውናል።
በጣም ግሩም። ባሳለፍነው ሰሞን ያከበራችሁት የ55 ዓመት የትዳር ጉዞ የወርቅ ኢዮብልዩ በዓል እንዴት ነበር? እነማን ተገኙ? ዶክተር ጌታቸው መካሻ
አሜሪካ ከመጣ ያፈራናቸውን ወዳጆችና ዘመዶች እንደዚሁም ደግሞ የግል ወዳጆቻችንና ዘመዶቻችን በየበኩላችን ሁሉንም ጋብዘን ከያለበት ነው የመጡት። ለንደን፣ ከኒውዮርክ፣ ከዋሽንግተን ዲሲ እና ደስ የሚያሰኝ ጊዜ ነው ያሳለፍ ነው። ወደ 200 ሰው በላይ ነበር። በታወቀው ላንጋም ፓሳዲና በሚገኝ ሆቴል ውስጥ ነው የተደረገው። ከሁሉም የበለጠ ለባህሉ ድምቀት የሰጠው የታወቀው ድምፃዊው መሐመድ አህመድ እንዳጋጣሚ ከአሜሪካ መጥቶ ስለነበረ ተጋብዞ እኛም የኛንም በዓል እንዲያከብርልን አድርገን በጣም በድምቀቱ ናቴ ተከበረ። ደስ የሚያሰኝ ምሽት ነበር። ሰው ሁሉ ተደስቶ ነው የተለያየ ነው ማለት ነው።
ወይዘሮ ጸገነት እንዴት ነበር በዓሉ? እስኪ ባጭሩ።
በዓሉ በጣም በእውነት ሰውን ሁሉ ያፋቀረ ለአንድ ለዛ ምሽት የነበረ የሰው ፍቅር እንዴት እንዳየን በእውነቱ ባለንበት ሀገር ብዙ ዘመድ ወዳጅ ማብጀታችንን የሚያሳየን ይሄ ግብዣ በእኛ አይደለንም በእውነቱ ያደረግነው ልጆቻችን ናቸው። ልጆቻችን ፍቅራችንን እና ክብሮታችንን የምናሳየው በዚህ ነው በማለት እነሱ ፕላን አድርገው እነሱ ሁሉን አስፈላጊውን አድርገው የጋበዙ እነሱ ናቸው። እርግጥ የእኛን ወዳጆች ነው የጋበዙት፣ የእኛን ዘመዶች ነው የጋበዙት። በዛ ላይ ተጨማሪ ሆነው የጥንታዊ ልበለው ዘፋኙ ስለነበረ እዛ የነበረው ህዝቡ ኮኔክት አደረገ በጣም ወዲያውኑ ከሱ ጋር እና አብሮ ከሱ ጋር ያዜም ጀመር። በእውነት የታየው ትርኢት ቀላል አይደለም። ያ ሁሉ ሰው በአንድ መንፈስ አንድ ላይ ተደስቶ ማክበሩ እስከ መቼ ማረሳው በእውነት።
የዛሬ 55 ዓመት በነበረው ሰርጋችን ላይ የተገኙ 3 ሰዎች ብቻ ነበሩ። መቼም ብዙ ሰው እንደምታውቀው በእድሜም ብዛት በምናምን አልቋል። እነሱ ሲናገሩ አይ የዛሬው ነው እውነተኛው ሰርጋችሁ፣ ያለፈው የመጀመሪያው ሰርጋችሁ ይሄን ያህል አልደመቀም ነበር አሉ። ምክንያቱ ምንድን ነበረ ብትል ልክ ከስድስት ወር በፊት አባቴ ክቡር አቶ መካሻ ማረ የከፍተኛው ፍርድ ቤት ዳኛ አልፈው ስለነበረ የሙት ዓመት ሳይከበር በሀገራችን ስርዓት እንዴት በስድስት ወር ውስጥ ጋባላችሁ ይያሉ ዘመዶቻችን ሁሉ ቅር ስላላቸው አርሙሞ ነበር ሰርጎ የተደረገው ሙዚቃም አልነበረ ግብዣው ምን ሳይጓደል አለ ሙዚቃ ነበር የተጋባነው
በትዳር ዓለም ውስጥ አሳዛኝ ዓለም አስደሳች ገጠመኝ እንደሚኖር ገምታለሁ እንደው የምታስተውሱት ህይወት ገጠመኝ አለ ወይዘሮ ተገነደው
አዎ እንዴ በዚህ ሁሉ ዘመን ውስጥ እጅ ይጠፋል አሳዛኝ ብዙ ነገር አለ ነገር ግን ከጊዜ በኋላ ማሰባችን የሚቀራል ያን ክፉ ነገር ማለት ነው እኔ ከሁሉ በጣም የማይረሳኝ ሳንወድ አገራችንን ጥለን መውጣታችን መቅረታችን ሁልጊዜ የሚያሳዝነኛል ልጆቻችን ከሀገራቸው መለየታቸው ሁልጊዜ የሚያሳዝነኛል ይሄ ያሳዝነኛል ሆኖም በህይወት ውስጥ ደስታና ሀዘን ተፈራራቂ ናቸው መቼም ብዙም አለ ማለ መግባባት የሚፈጠራል ብዙ ነገር ነገር ግን ሁለቱም ባልና ሚስት ሆነን ትዳርን መንፈረታለን የሚሉ ሰዎች ተግባብተው ችግራቸውን መፍትሄ ለመፈለግ ሁልጊዜ ተስማሙ ከሆኑ በመሃላቸው መግባባት መነጋገር ማንኛውንም ነገር መተማመን አንዱን አንዱ ያሰበውን አመዛዝኖ መቀበል እንዲህ ያለ ነገር ካለ የመጣ ችግር ሁሉ የመጣ ሀዘን ሁሉ ይቃለላል
እንደው በትዳር ዓለም ውስጥ ላሉ አለያም ወደ ትዳር ዓለም ውስጥ ለመከላከል በዝግጅት ላይ ላሉ ትዳር መስራቾች ማስተላለፍ የሚፈልጉት መልእክት ካለ ከናንተው ተመክሮ አንጻር ማለት ነው ዶክተር ጌታቸው መካሻ
ሶስት ዋና ዋና ነገሮች አሉ ላቸዋለሁ አንዱ መቻቻል ሁለተኛው መተማመን ሶስተኛው ደግሞ ከልብ መዋደድና መፋቀር ነው ደግሞ መዋደድና መፋቀር መቻቻልንም መተማመንንም ያጠቃልላል እላቸዋለሁ በዚህ አይነት ነው የዘለቅ ነው ውጣ ውረድ አለ መለያየትም አንዳንድ ጊዜም መወቃቀስም መጨቃጨቅም አለ ለምሳሌ በትንሽም ከትንሽም አንስቶ እስከ ትልቅ ድረስ ግድግዳ ላይ በተሰቀለው ስዕል የትኛው ነው ግድግዳ ላይ ይሁን በሚል መጨቃጨቅ አለ ሌላው ቀርቶ ደግሞ በትልቁ ጉዳይ ደግሞ የልጆች ተማሪ ቤት ጉዳይ አለ የትኛው ተማሪ ቤት ይግቡ አይግቡ በመጨረሻ ሁሉ በሁሉ ነገር እየተስማማን በዚህ አይነት ያለቅነው ይያልኩ ተነግራቸዋለሁ
ዶክተር ጌታቸው መካሻ እንዲሁም ወይዘሮ ጠገነት ዘውዴ እንኳን ደስ ያላችሁ ቀሪ የተዳር ጊዜያችሁ የተባረከ እንዲሆን እመኛለሁ ሁለታችሁም ስለ ጊዜያችሁ እጅግ አርጋ አመሰግናለሁ እግዚአብሔር ይስጥልኝ
እኔም እግዚአብሔር ይስጥልኝ
እኔም አመሰግናለሁ እንዲያለውን እድል ስለተሰጣው
ሀገራቸው ውጪ ያሉ ኢትዮጵያውያን እንዴት ይሆን እንቁጣጣሽን የሚያከብሩት የሚጠይቁ አይጠፉም በተለይ ትሬስ ጋውን ስናወራር ያላዩ የመጀመሪያ የአሜሪካ ጎብኚዎች መጠየቃቸው አይቀርም የሚኒሶታ ኢትዮጵያውያን ማህበረሰብ አባላት የአዲስ አመት መቀበያ እንቁጣጣሽ ያከበሩ ናቸው እዚያው ሚኒሶታ ባለፈው ሳምንት የኢትዮጵያ ቀን ፌስቲቫል ተከብሮ ኖሮ የእንቁጣጣሽ በዓል ነው እንዴ ያሉም ነበሩ ግን አይደለም ይህንኑ ግልጥ ለማድረግና ስለአሁኑም በዓል አከባበር እንዲያብራሩልኝ የኢትዮጵያን ቀን ያዘጋጀውንና የደሃበሻ ፕሮግራም አዘጋጅ ሄኖክን የሚኒሶታውን የእንቁጣጣሽ አመታዊ በዓል የሚያከብረው የኢትዮጵያ ኮሚኒቲ ህዝብ ግንኙነት ኃላፊ ወይዘሮ ሰላማዊትን ይዣለሁ እንግዶች እስቲ ሰላምታ ተለዋወጡ እንኳን ለአዲስ አመት አደረሳችሁ ለታችሁንም እንግዲህ
እንኳን አብሮ አደረሰ
እንኳን አብሮ
ዛሬ እንግዲህ ጳግሜን 4 ነው ምንሰታ ደግሞ በየአመቱ የተለመደ በዓል አላችሁ ለአዲስ አመት ባለፈው እሁድ ደግሞ የኢትዮጵያ ተከብሯል ምናልባት አዲስ አመትን እሚተካ በዓል ነው ብሎ ሰው እንዳይምታታበት እናንተ ግልጽ ታረጋላችሁ ሰላማዊት እናንተ መቼ ነው የሚከበረው?
እኛ እንግዲህ እግዚአብሔር ይፈቅድ ሰፕቴምበር 15 እሁድለት እናከብራለን።
ሄኖክ እናንተ የኢትዮጵያ ቀን ነው አይደለም?
አዎ የኛ የኢትዮጵያ ቀን በዓል።
ለመጀመሪያ ጊዜ ሲል ሰምቻለሁ ማስታወቂያው ትክክል ነው?
ትክክል።
አሁን የመጀመሪያ ቀን ያላችሁት በየአመቱ ታረጋላችሁ ማለት ነው ወይስ ላንዴ ብቻ ነው?
በየአመቱ ይደረጋል ለበር ዴይ ዊኬንድን በማስመልከት ምንሾታም እንግዲህ አንዱ ይሆናል ማለት ነው።
ወይዘሮ ሰላማዊት የእናንተን የአዲስ አመት እና ይሄ የኢትዮጵያ ቀን የተባለው አጠጋግታችሁ አንድ ላይ ለማክበር ብትችሉ ምናልባት የበዓላችሁ ድምቀት የበለጠ አይሆንም ነበር?
ጥያቄ ራሱ መልሱን መልሶታል። ራሱ ለመጀመሪያ ጊዜ የኢትዮጵያ ቀን ተብሎ የወጣው ማስታወቂያ በጣም አድርጎ ብዙ ሰዎችን ኮንፊውዝ ያደረገ እኛንም ደግሞ ትንሽ
የአዲስ አመት መስሏቸው።
አዎ ምክንያቱም እኛ የኢትዮጵያ ቀን ብለን ነው የምናከብረው ሁሉንም የሚያሰባስብና 2022 አመት ምንሰት አስቀረበት ድረስ በየአመቱ የሚከበር ነው አስቀድሞ አልሰማንም አብረን ብናከብረው የተሻለ ይሆን ነበር።
ሄኖክ ምን ያህል አስባችሁበት ነበር?
የዛሬ 6 ወር አካባቢ የኮሚኒቲ ሊቀመንበርና ዋና ጸሐፊውን አናግሬያቸው ነበር ይሄንን ፕሮግራም እንደማዘጋጅና ኢትዮጵያ ኮሚኒቲ ሰላማዊት እንዳለችው የኢትዮጵያ አዲስ አመት ያከብራል ግን የኢትዮጵያ ቀን ተብሎ አይቻላቀም ኢትዮጵያ አዲስ አመት ነው። አዲስ አመትና ፌስቲቫል ደግሞ የተለያዩ ነገሮች ናቸው። ስለዚህ ምንም ችግር የለውም ብዬ ነው የማስበው።
ቀደም ወይዘሮ ሰላማዊት እንዳልሽው ግን የኢትዮጵያ ቀን ብላችሁ አይደለም እናንተ የምታከብሩት የኢትዮጵያ አዲስ አመት ብላችሁ ነው የምታከብሩት።
ህዝቡ ግን አንደርስታንድ የሚያደርገው የኢትዮጵያ ቀን ነው። ለዚህ ነው ኮንፊውዥን የሚፈጠር።
ሰው እንደዛ ይገባዋል ሌላ ነገር ነው። እናንተ ደግሞ ብላችሁ አታቆሙ።
ሲወጣ ምን ይያለ እንደሚወጣ አላውቅም ግን እኛ አሁን የኢትዮጵያ ቀን ብለን የምንለው ያን በየአመቱ የምናከብረው እንቁጣጣሽ ማለት ነው።
እናንተ እንደዛ ትሉታላችሁ።
ሰው አንደርስታንድ የሚያደርገው እንደዛ ነው። እንግዲህ
እኔ
ይሄን ይሰማው ህዝብ ክሊር ይሆንለታል
ብዬ አስባለሁ። ህዝቡ ግልጽ ይሆንለታል። እኔ ይሄን ፕሮግራምም ከእናንተ ጋር መዋየት የፈለኩት የኢትዮጵያን አዲስ አመት እንደምታከብሩ አቃለሁ የኢትዮጵያ ኮሚኒቲ የዛ እናንተ ጋር ያለው ነገር ግን እነ ሄኖክ ደግሞ ኢትዮጵያ ቀን ሲያከብሩ ምናልባት ከዚህ ቀደም ተከብሮ የለም ወይ የሚል ነገር እንዳይኖር ሁለታችሁም ባላችሁበት ግልጽ ለማድረግ ነው። ወደፊት ተመካክራችሁ ህዝቡን ባንድ ላይ ለመሰብሰብ እሱ የእናንተ ጉዳይ ይሆናል። ግን ላደረ
በነገራችን ላይ በእኛ ፌስቲቫል ላይ ሰፕቴምበር 15 የኢትዮጵያ ኮሚኒቲ የአዲስ አመት በዓል እንዳለው እንደሚያዘጋጅና ኮሚኒቲያችንን ሄደን ማጠናከር እንዳለብን የበኩላችንን ቅስቀሳ አድርገናል።
ሄኖክ እንዴት ተካሄደልህ የኢትዮጵያ ቀን? በነፃ ነው የጠራችሁት የጋበዛችሁት ወይስ በክፍያ ነው?
በጣም ያማረ ነበር። ላይቭ ሲተላለፍ ነበር። በጣም በመቶ ሺዎች የሚቆጠሩ ሰዎች አይተውታል። ከ5000 ከምናምን በላይ ህዝብ የነበረበት ነው። በተጨማሪም ደግሞ የእግር ኳስ ጨዋታ ነበር። ኢትዮጵያና ኤርትራ ማምሻውን ደግሞ ምሽቱን ከ8 በላይ አርቲስቶች የተሳተፉበት የሙዚቃ ኮንሰርት ነበር።
ፍያ ነበር አይደል?
ከ15 አመት በታች የነበሩ ህጻናት ምንም አልከፈሉም። እንደዚሁም እናትና አባቶች እንዳይከፍሉ አድርገናል። ወጣቶች ግን በአለት እድሜያቸው ከ16 እስከ 65 ያሉ ሰዎች በ20 ብር እንዲገቡ አድርገናል።
ወጪ እንዳላችሁ ገምታለሁ በትልቅ ሜዳ ስላዘጋጃችሁ። ገቢው ወጪውን ለመሸፈን ነው የሚሆነው ወይስ ሌላ እቅድ አላችሁ?
የነበረው የተዘጋጀበት ለበርስ ዴይ ዊኬንድ ስለነበር የሆቴል የአየር ትኬቶች በጣም ውድ ነበሩ የአርቲስቶቹን ለመክፈል እነዛ ወጪዎችን ለመሸፈን ነው። ምናልባት ትርፍ የሚገኝ ከሆነ ደግሞ ለሜሪ ጆይ የዳታ ድርጅት ለመስጠት ነው ዋናው ሐሳባችን።
ተገኝተው
ነበረ። ወደ 86 የሚሆኑ ህጻናትን በኢትዮጵያ ለማስተማር ሚኒሶታዎች ቃል ገብተዋል። በተጨማሪም 2 በአገር ቤት ህክምና የሚያስፈልጋቸው ሰዎች ነበሩ። ለነሱም ፈንድራይዝ አድርገን የተለያዩ ገንዘቦች ተሰብስቦ ሰጥቷቸዋል ማለት ነው።
ወይዘሮ ሰላማዊት እናንተ በየአመቱ በነጻ ሰው እንደምትጋብዙ አውቃለሁ። ዘንድሮ ካልተለወጠ ምንድነው ዝግጅታችሁ? ምን ይመስላል?
የተለያዩ ባህላዊ ሙዚቃዎች ከወቅቱ ጋራ የሚሄዱ ግጥሞች ይነበባሉ። በዛው አጋጣሚ ደግሞ እኛም አባላትን ሪኩዊት የምናደርግበት ነው። ስለዚህ
ያ መለመለበት ነው አባላት
መለመለበት የወደፊት አጀንዳችን ሁሉ ያለና ተርበት ነው። እንግዲህ ወደኛ ደግሞ ሲመጡ ፓርኪንግ ብቻ ሳይሆን መግቢያውም ነፃ ነው። በመነሰታ ውስጥ ያለው የኢትዮጵያን ኮሚኒቲ በእግሩ ለመቆም በተለያየ ጊዜ የተለያየ ፈተናዎች ነው የሚገጥሙት ያሉትና እንግዲህ እነዚህን ሁሉ ለመቋቋም በዚህ አካባቢ አሁን እንደነ ሄኖክ ያሉትም ሰዎች ደግሞ ቢረዱንና ቢተባበሩንና ይሄንን ኮሚኒቲ በእግሩ ብናቆመው ወደፊት ብናስቀደው የበለጠ ጥሩ ይሆናል። በዚህ አጋጣሚ ባካችሁን የኢትዮጵያን ኮሚኒቲ አስ ኦርጋናይዜሽን በ በየጊዜው የሚሰራቸው የተለያዩ ነገሮች ስላሉ በቀንነት እንደጋገፍ
ቀላል ነው ተማክራችሁ ትሰራላችሁ እየተስፋረጋለሁ መልካም ባል ይሁንላችሁ ለሁለታችሁም ጣም እግዚአብሔር ይስጥልኝ አመሰግናለሁ ስለጊዜያችሁ
እሺ
እኛምናምን አዲሱ በዚህ አጋጣሚ እንግዲህ ቪኦኤን የሚሰሙ የመነሳታ ነዋሪዎች እንግዲህ ሰፕቴምበር 15 የኢትዮጵያን ቀን
ጥሩ
አዲስ አመትን አስታክን እንደ ድሯችን ስለምናከብር ሁላችሁም እንድትመጡ እንጋብዛችኋለን መልካም አዲስ አመት
ሄኖክም ሚዲያ አለ በደም ቀስቀስ አዲሱን አመት ሰውን ኢትዮጵያውን ሰብስበ እንድትሄድ መልካም ባል በዚያው በአዲስ አበባ ስሜት እንዳለን አድማጮች ወደ አትላንታ ልወሰዳችሁ እንዲያው ለናሙና አሜሪካም አዲስ አመት ፈረንጅ ሀገርም እንቁጣጣሽ ይከበራል ለማለትና ሁኔታውን ለማሳየት ያህል ነው ቀደም ብዬ የሚኒሶታን አሁን ደግሞ የአትላንታን ለማቅረብ ተነሳሁት በአትላንታ የኢትዮጵያውያን ማህበረሰብ ጽፈት ቤት የህዝብ ግንኙነት ኃላፊ አቶ ዮናስ ታፈሰና በዚያው በአትላንታ የድንቅ መጽሔት እንዲሁም የአድማስ ራዲዮ አዘጋጅ ቴዎድሮስ ኃይሌ ናቸው እንግዶቼ እንኳን አደረሳችሁ ዮናስም ቴዲም ድንቅ መጽሔት እንዳስተዋወቀው ከሆነ በአሁኑ ሰዓት ያከበራችሁ መስለኛል እንቁጣጣሽን እስቲ አቶ ዮናስ ጀምርልኝ እንዴት እየተከበረ ነው?
እኛም ፕሮግራም ለአድማጮቻችን እንዲተላለፈው ማረጋችሁ እኔም በኢትዮጵያ ኮሚኒቲ ማህበር በአትላንታ ስምና እንዲሁም በአድማጮች ስም በጣም አርጌ አመሰግናለሁ።
መልካም
እና በጣም በጥሩ ሁኔታ ያከበርን ያለነው ወደ 16000 ሰው በሚይዝ ስቴዲየም ውስጥ ነው ያከበርን ያለነው።
ምን ስቴዲየም ነው? አትላንታ
ፕሪሚየር ኮሌጅ ወይም ጆርጂያ ስቴት ዩኒቨርሲቲ ስቴዲየም ነው እና በብዙ ሺ የሚቆጠሩ ሰዎች የገብተዋል አሁን በብዛትም እየገቡ ነው ያሉት። እንግዲህ አረንጓዴ ቢጫ ቀይ ባንዲራውን ይዘው የተለያዩ የሀገር ልብሶችን ለብሰው ድምጽ ብለው ስታያቸው እንዴት እንደስ እንደሚልና ጭራሽ ኢትዮጵያ እንጂ ውጭ ሀገርም ያለም አይመስልም።
በጣም ጥሩ ነው። እነቴ ዲም ትላንት በሬዲዮ ናችሁ ሳቀሰቅሷል ቀራችሁም ለዛሬ አይደለም?
ሌላ ስራ አልነበረም ጋሽ አዲሱ። በጣም ሲንቀሳቀስ ነው የኛው ባል አይደል? እኛ ካላከበር ነው ማን ያከብረዋል?
ቴዲያችንም በጣም የሚረዳው እንድማችን ነው በሚዲያውም በመጽሔቱም ቴዲንም በዚህ አጋጣሚ በቪኦኤ አድማጮችም ላመስግን ወዳለሁ።
ጥሩ ነው። ጥሪ ያስተላልፉና በዚሁን ላይ ቴዲ ጀምር።
ሁላችንም ኢትዮጵያውያንና ኢትዮጵያ ወዳጆችን ሁሉ ጋብዛችሁ በአሁኑ ሰዓት በቀጥታ እየሰማችሁ ከሆነ ወደ ጀምስ አልፎርድ ዲያም ክላርክስ እንድትመጡ ጋብዛለሁ።
አቶ ዮናስስ እንግዲህ ባለ ጉዳዩ
በዚህ አጋጣሚ ቪኦኤን የሚሰሙ ገና እስከ 11 ፒኤም ድረስ ስለሚቆይ ዝግጅት
ከማታ 5 ሰዓት በጣም ጥሩ ነው።
ከማታ ስለሚቆይ ጥሩ አጋጣሚ ነው። ይሄን የሰሙ ሰዎችም እንዲመጡ እንጋብዛለን። በአጠቃላይ የኤልትራ ወገኖቻችንም በዚህ በዓል ላይ ታድመው በከበጋራ አብረውን እያከበሩ ነው። ኢትዮጵያኖች ሁሉንም የእምነትም በለው የተለያዩ ጎሳዎችን በለው በጋራ የሚያከብሩትና ሁሉንም የሚመለከት በዓል ስለሆነ በዚህ ላይ ተገኝተው ኢትዮጵያዊነታችንን ግለጽ አንድነታችንን ዘመኑም የመደመር ነው ተደምረን አዲሷን ኢትዮጵያን የምንገነባበት ዘመን እንዲሆንልን
መልካም አዲስ አመት ለሁለታችሁም እግዚአብሔር ይስጥልን።
ለእናንተም እግዚአብሔር ይስጥልን። እናመሰግናለን።
እግዚአብሔር ይስጥልን ጋሽ አዲሱ ለቪዮ አድማጮችን በሙሉ ለሁላችሁም ኢትዮጵያም ላሉት መልካም በዓል።
እንኳን አደረሰን እንኳን አደረሰን
እንቁጣጣሽ ብሎ ሆያ ሆዬ ጨፍሮ መጨረሻ ላይ ምርቃት አለ። የቆዩበትን ቤት ምረቃ እና አብራችሁን የቆያችሁትን አድማጮች ሁሉ በዜማ አመስግነንና ምርቀን እንስነባበት ማለቴ ነው። ከፕሮግራሙ አቀናባሪ ንጉሱ ታምሬ ጋር አዘጋጅና አቅራቢ አዲሱ አበበ ነኝ። መልካም አውዳመት የከርሞ ሰው ይበለን።
ክቡራትና ክቡራን አድማጮች በእኔም በኩል እንኳን ለዋዜማው አደረሳችሁ። የተከበራችሁ አድማጮች የማጠቃለያ ዜና አላሰማችሁ። የአርበኞች ግንቦት ሰባት ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ አዲሱን የለውጥ ሂደት ይቃወማሉ ላሏቸው ወገኖች የይቅርታና የፍቅር ጥሪ አቅርበዋል። ለውጡ ኢትዮጵያን እውነተኛ ዲሞክራሲያዊት ሀገር ከማድረግ ወዲህ አይቆምም ብለዋል። የንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌም ትግሉ ገና መጀመሩ ነው ብለዋል። ዛሬ አዲስ አበባ ሲገቡ ደማቅ አቀባበል በተደረገላቸው ወቅት ጠቅላይ ሚኒስትር አብይ አህመድ ያስመዘገቡ ናቸው ያለችውን ለውጥ እንደምታደንቅ የገለጸችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዛሬ የዕውቅና ሽልማት አበረከተችላቸው። ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ያደረጉት እንቅስቃሴ ከፍተኛ ውጤት አስመዝግቧል ብላለች ቤተክርስቲያኒቱ። ደቡብ ሱዳን ውስጥ ዛሬ አይሮፕላን ወድቆ የ19 ሰው ሕይወት አልፏል። ይኸው ነበር ማጠቃለያው። ከቴክኒሻኑ ጀስቲን ትዋይት ጋር በዚህ እንሰናበታለን። ጤና ይስጥልኝ።
19ና በ25 ሜትር ባንድ እንዲሁም በአጭር ሞገድ የሚያሰማውን ፕሮግራም የዛሬውን እዚያ በቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት እንገናኛለን። በአዲስ ዓመት ዋዜማ ማለቴ ነው። እስከዚያው ድረስ ንጉሡ ታምሬ አቀናባሪ፣ የፕሮግራም አዘጋጅ ደግሞ እኔ አዲሱ አበበ